ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ ቋድማችሁቻችን። ዛሬ ማክሰኞ ጳጉሜ 3 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጳጉሜ 3 ቀን 280 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በዛሬ ዝግጅታችን አገር ቢያብር ለንጉስም ያስቸግር ወቅታዊውን የአገራችንን የፖለቲካ ሁኔታ በሚመለከት ከዝግጅት ክፍላችን የቀረበ ጽሑፍ ነው። በማስከተልም የወደቀን አንሳ የሞተን አትርሳ በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም በህዳር ወር 2006 ዓመተ ምህረት እስቲ የነበርነው እንጻፍ በሚል ርዕስ በሃማቱማ ኢሃፓን በሚመለከት የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
አዲስ አበባ የኮሮና ቫይረስ የሚስተራጭበት መጠን የጨመረ መሄዱ አሳሳቢ መሆኑ ተነገረ። ከነሐሴ 1 ቀን እስከ ነሐሴ 30 ቀን ባለው ቀናት በአዲስ አበባ 18801 ሰዎች በኮሮና ቫይረስ መያዛቸው ሲረጋገጥ 446 ሰዎች ህይወታቸው ማለፉ ታውቋል። በነሐሴ ወር የነበረው የቫይረሱ ስርጭት በሐምሌ ወር ከነበረው ጋር ሲነጻጸር በእጥፍ ጭማሪ ያሳየ ሲሆን የሞቱ ሰዎች ቁጥርም ከ191 ወደ 446 ከፍ በማለት በሁለት እጥፍ የጨመረ መሆኑ ለማወቅ ተችሏል። በአንጻሩ በከተማ ነዋሪ የሚታየው ጥንቃቄ ከጊዜ ወደ ጊዜ እየቀነሰ መሄዱና በአሁኑ ከፍተኛ መዘናጋት የሚስተዋል መሆኑን ጉዳዩ ያሳሰባቸው ወገኖች ሐሳባቸውን እየሰጡ ይገኛል። በቅርቡ በአዲስ አበባ ከተማ በተካሄደው የዳሰሳ ጥናት መሰረት የአፍና የአፍንጫ መሸፈኛ ጭንብል የሚጠቀሙ ዜጎች ከአጠቃላዩ 75 ከመቶ የሚሆኑ ሲሆን ከነዋሪው 25 ከመቶ የሚሆነው ጭንብሉን የማይጠቀም መሆኑ ታውቋል። የወያኔ ቡድን በትግራይ ለማካሄድ ያቀደው ምርጫ አንድ ቀን የቀረው ሲሆን በወያኔ ቡድንና በአገዛዙ መካከል ያለው ውጥረት እየጨመረ መጥቷል። በትግራይ አስተዳደር ውስጥ ስልጣኑን የሚቆጣጠሩት የወያኔ ሹሞች ምንም እንኳን በትግራይ የሚካሄደው ምርጫ የሚመለከተው የትግራይ ምክር ቤት አባላትን እንጂ በፌደራል ደረጃ ተወካዮች ምክር ቤት ተብዬው አባልነት አይደለም በማለት ያቀዱትን ምርጫ ለማስተካከል ጥረት ቢያደርጉም አሁንም ውጥረቱ ያልቀነሰ መሆኑ እየታየ ነው። ሰኞ ጳጉሜ 2 ቀን ምርጫውን አስመልክቶ ለመዘገብ ወደ ትግራይ ለመሄድ አውሮፕላን ውስጥ የነበሩ የውጭ ሀገርና የአገር ውስጥ ከይተኞች በአግዛዙ የተሳላፊዎች ሲታገሉ ማክሰኞ ጳጉሜ 3 ቀን ደግሞ ሲቪል ማህበረሰብ ትግራይ የተባለ በትግራይ ውቅና ተሰጥቶት የሚንቀሳቀስ ተቋም ምርጫውን ለመታዘብ ወደ 300 ሰዎች ቢያዘጋጅም በወያኔ ቡድን የተከለከለ መሆኑ ተገልጿል። ለተቋሙ መከልከል የተሰጠ ምክንያት ለምርጫው ከሚወዳደሩ ፓርቲዎች ውስጥ አንደኛው በተቃወሙ ላይ ተቃውሞ በማንሳት ነው ተብሏል። ጃዋር መሐመድና የወንጀሉ ተባባሪዎች በእርቅና በሽምግልና ሊፈቱ ይችላሉ በሚል በሶሻል ሚዲያና በሌሎች የዜና ማሰራጫዎች እየተናፈሰላለው ወሬ መርስ ለመስጠት በድርድርና በሽምግልና የሚለቀቅ ተጠርጣሪ ወንጀለኛ አይኖርም በማለት ሰኞ ጳጉሜ 2 ቀን ጠቅላይ አቃቢ ሕግ መግለጫ የሰጠመውን ሳውቀዋል። በዚህ መሰረት ከዘፋኙ ግድያ ጋር ቀጥታ ተሳትፎ የነበራቸውና አብራው በነበረችው ግለሰብ ላይ እስከ ሲታችን ሐሙስ ጳጉሜ 5 ድረስ ክስ እንደሚመሰረት ተገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ሰብዬ ለዜና ተቋማት በሰጠው ማብራሪያ በወልቃይትና በራያ አካባቢ ወያኔ በህዝቡ ላይ ስለሚያደርሰው በደልና ስቃይ አቤቱታ የቀረበለት መሆኑን ገለጸ። ከወልቃይት ጠገዴ የማንነት አስመላሽ ኮሚቴና ከራያ ራዩማ ዴሞክራሲ ፓርቲ በወልቃይት ጠገዴና በራያ አካባቢ የሚያሳድረው የወያኔ ቡድን ለምርጫ ካልወጣችሁ በሚል ሰበብ በህዝብ ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እያካሄደ መሆኑን በመጥቀስ ኮሚሽኑ አቤቱታ የቀረበለት መሆኑን የተቃውሞ ኃላፊዎች ለዜና ተቋሞች ማብራሪያ ሰጥተዋል። የሰብአዊ መብት ኮሚሽን ተብዬው ጋዜጣዊ መግለጫ ከመስጠት ውጪ ይህ ነው የሚባል ተግባር አከናውኖ አያውቅም። አሁንም አገዛዙ ከትግራይ ጋር በገባው ቅራኔ አገዛዙን ለመርዳት ካልሆነ በስተቀር አመታት ባስቆጠረው የማንነት ጥያቄ ላይ አሁንም መጮሁ ብዙዎችን አስገርመዋል። በሱዳን በተከሰተ የጎርፍ አደጋ ከ100 ሰዎች በላይ ህይወታቸው ያለፈ ሲሆን 46 ሰዎች ደግሞ ከባድ ጉዳት የደረሰባቸው መሆኑ ታውቋል። ካለፈው ቅዳሜ በተከሰተው ከባድ ዝናብና የአባይ ወንዝ በፈጠረው ጎርፍ ምክንያት የ4582 ቤቶች መፈራረሳቸውና 40415 ቤቶች በከፊል መጎዳታቸው እንዲሁም 179 የመሰረተ ልማቶችና 354 የንግድ ሱቆች ከፍተኛ ጉዳት ደርሶባቸዋል ተብሏል። 5480 ከብቶችም እንደሞቱ ተነግሯል። አብዛኛው የካርቱም ከተማ በውሃ የተጠለቀለቀ ሲሆን ጎርፉ የአገሪቱን ውድ ቅርሶች ላይ ጉዳት ሊያደርስ ይችላል የሚል ስጋት አለ። ጎርፉን አስመልክቶ የሱዳን መንግስት ለሶስት ወራት የሚቆይ አስቸኳይ ጊዜ አዋጅ አውጇል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
አገር ሲያብር ለንጉስም ያስቸግር አስመስሎና አደናግሮ ሊገዛ ይመጣ ዘረኛ ኃይል ሰፍኖብን አለ ነጋ ጠባ ይቀጥፋል ያስመስላል እንጂ የሚለው መሆን ያቃተው ኮሎኔል ሊስትሮ ጫማ ጠራጊ ነኝ ሊለን ሲነሳ ወደሉ ዘረኛ ሽመልስ ደግሞ በአማራ ጠላቶች በህዝብ ላይ በሚሰድበው አማራ ላይ እንዲቀልድ ፈቃድ ተሰጥቶት ሲባርቀብን ከርሟል። የብልግናን ክብረ ወሰን በወንጀሉ ከጣሰ 2 ዓመት ያለፈው የኮሎኔሉ አገዛዝ የግለሰብን የትንግርት ትረካ እውን ሊያደርግ ሲደመር ሲቀነስ ከጥራዝነት ጠቀነት ማጥወጣው ሲል ከብልግና ረግረግ ሲዘፈቅ እያየን ነው። ብልጥ ነኝ ብሎ የሚሰራው ቲያትር እጅጅ ካለ ጊዜ ያለፈ። የኮሎኔሉ ፕሬዝዳንት ያድርባይነት ምሳሌ የሆነችው የአዲስ አበባን ምክትል ከንቲባን እንኳን ህዝብ መረጠሽ በሚል በጠራራ ፀሐይ እንደ ኮሎኔሏ ልትፎግረን ስትጠር መስማቱን ተገደናል። እንኳን ዘረኛዋን ቀሚስ ለባሽ ታከለ ኡማን ቀርቶ ኮሎኔሉንም ህዝብ አልመረጠውም። ግም ለግም ሆነና ከኮሎኔሉ ዙሪያ የተኮለኮሉትና በተራ በተራ እያራገፋቸው ያሉት የፖለቲካ ተምቾች ባብላጫው ይሉኝታ ቢስ ቀጣፊ አድርባዮች መሆናቸውን አረጋግጠዋል። ለሚፈጀው አማራ ልባችን ደማለት ሊሉን የቃጡ ባንዳዎች ሁሉ ወደላውን ሽመልስ ጋብዘው ሲሸልሙና በአማራው ደም ላይ ሲያላግጡ የምንረዳው ይህን ወንጀለኛ ሊያባርር ቀርቶ ገና ብዙ ሊሸመውና ሊሸልመው ኮሎኔሉ ማቀዱን ነው። ህዝብን ንቀዋል ብንል ምን ስህተታለው? ባለምንጫውን በቅርቡ ቢፈታው ምንስ ያስገርማል? ኮሎኔሉ ዘረኛ አይደለም፣ ሪዮት የለውም፣ እምነቱም ዓላማውም ግቡም የራሱ ስልጣንና ጥቅም ማስቀደም ማስጠበቅ ነው ይላሉ ተከታል አለቃ መሪህን የሚለው የብልጽግና ወንጌሉ የኮሎኔሉ 10ቱ ቃላት ነው ቢሉም ከስረ መሰረቱ ግን ዘረኛ መሆኑን መካድ የሚቻል አይደለም። አዞ ሲውጥ ያለቅሳል እንደተባለው ኮሎኔሉና ጭፍሮቹ ባገኙት እድል ሁሉ ኢትዮጵያን ሊያፈርሱ እየጣሩ ያዞምባቸውን ሲረጩ ዛሬ የሚያምናቸው ዜጋ ካለ በቆሙ የሞተና አገሩን የሚያስበላ ነው ሊባል ይገባዋል። ህዝብን በኃይልና በሁሉም መንገድ ከፋፍለው በተለይ አዲስ አበባና ከተሞችን የህዝብ ይዞታ ኦሮሞ አድርገው እቅድ አውጥተው እየሰሩ እያለ ይህን መሰረታዊ ሴራቸውን መሳትና ዋናውን ዘረኛ አገር ወዳድ አስመስሎ ለማቅረብ ለመሸጥ መብከንከኑ በከንትነቱም በላይ እንፉጭ ሆኖ መገኘት ነው። በሁሉም መስክ ግን ችሎታ አልባ ደነዞችን መሾምና ማስተማራት ያገዛዙ ስምሪትና እምነት ሆኖ በመገኘቱ ኢትዮጵያ በመሃይም ዘረኞች ተቀይዳ ፍዳዋን እያየች ነው ብንል ምንም ስህተት የለውም። ኮሎኔሉ ስልጣን የሚለቀው ቆሞ እየሄደ የሚሆን አይመስልም ብንልም ስህተት አይደለም። የአሜሪካ ባለስልጣኖች ነገር ዓለሙ ቦዞባቸው አማራጭ ቢፈልጉም ከኮሎኔሉ የተሻለ አላገኘንም ማለታቸው መልካም ዜና የሚሆነው አንድም አገሩን የሚሸጥ ሌላ መጋዣ አለማግኘታቸውን በማብሰሩ ሲሆን፣ በሌላ በኩል ደግሞ ጥራዝ ነጠቅ ኮሎኔሉን የሚያስከዳ ባንዳ ሊያገኙ አለመቻላቸውም ነው። ፈለጋቸው ግን ቀጥሏል። የአሜሪካ የውጭ ጉዳይ ፖለቲካ ዘረኛ ጸረ አፍሪካ መሆኑን ጥቁር አገር ሊመራ አይችልም በሚል ማንዴላንም የዘለፈው የአሜሪካው ዘረኛ ፕሬዝዳንት በይፋ አረጋግጧል። ያለፈው የወያኔም ያሁኑም የወደላ ዘረኞች አገዛዝ ሙጥኝ ብለው የያዙት ዘመቻ ኢህአፓን የሚመለከተው ነው። ይህን ድርጅት ዋና ጠላት ብለው ሊያጠፉት የሚወራጩት ሁሉ ከዘረኞቹ አገዛዝ ጋር እጅና ጓንት ሆነው ሲሰሩም እያየን ነው። ይህ ዘመን ተሻጋሪ ጥላቻቸው የመነጨው ድርጅቱ ግንጠላን፣ ጠባብነትን፣ ዘረኛነትን፣ አምባገነንነትን አጥብቆ ስለሚቃወምና ህዝብ መርጦ የሚመሰርተው ህዝባዊ መንግስት ሁሉም በሚሳተፍበት የሽግግር ሂደት አማካኝነት ይመስረት በማለቱ ነው። የሞኝ ለቅሶ መልሶ መልሶ ሆኖ እንጂ በብሔር ጥያቄ ላይ የድርጅቱን አቋም ዋለልኝን ለቀቅ ወዘተ በሚል በበቂ ብናስረዳም ደርግና ወያኔ ያመጡትን የሐሰት ክስ ቅዱስ መጽሐፍ ይመስል የሚደጋግሙት ዛሬም በስተዋል። ዛሬ ሆኖ በዛሬው ማተኮር ሲገባቸው ከኮሎኔሉ ጀምሮ ሁሉም ወደ 44 አመታት ወደ ኋላ ተመልሰው ያልበላቸውን ማከኩን መርጠዋል። ወያኔ ባሌን ገርለው ቆራርጠው ጆንያ ከተቱት የምትል አንጃ ሲያገኙና ሲያራግቧት ኮሎኔሉ ደግሞ ባሌ መስራች አንቀሳቃሽ ነበር አንጃ ብለው አዋከቡት ብላ ድርግ በገደለው ድርጅቱን በስፋት ወንጅላለች። ያቆረፉ ሚስቶችን ክስና ቁጭት እስከማስተጋባት ይወረዱት አገዛዞች ትርኪ ምርኪን ቀጣጥለው ድርጅቱን ሊያሳጡ መጣራቸው የማይጠቅማቸው እንደሆነ ማወቅ ነበረባቸው። የወያኔም ሆነ የኮሎኔሉ ቅጥረኞች ማፈሪያ ባዲኖች ቀይ ሽብርተኞች ባንዳ አንጃዎችን አስተማርተው ያደረጉት ጸረ ድርጅቱ ዘመቻ ትላንትም አልሰራ ዛሬም ወደፊትም የሚሰራ አይሆንም። ያባን ጸረ አማራ ብለው ሊወነጅሉ የሚጠሩት ዛሬ አማራው ሲፈጅ ድምጻቸው ጠፍቷል። ቀለብ ቆራጫቸው መቀሌ ተወሸቀው ዘረኛ ቡድን መሆኑም ተጋልጧል። ያባ ለአማራውም ለሁሉም ጭቆን ህዝብ የታገለ ድርጅት ነው። መሬት ላራሹ እኩልነትና ዴሞክራሲ ለጭቆኑ መብት ለሰፊው ህዝብ ብሎ የታገለ ድርጅት ነው እንጂ ወያኔንም ሌሎቹንም ከንጭጭ ጊዜያቸው ጀምሮ የተቋቋመ ሐቀኛ ህብረ ብሔራዊ ድርጅት ነው እንጂ ዘር ቆጠራ የተጠናወተው አልነበረም። የኢትዮጵያ ድርጅት እንጂ የብሔር ድርጅት መሆንን አልመረጠም። 48 ዓመታት ሙሉ አቋሙ የጸና እምነቱ ይህ ነው። በኢትዮጵያ ህዝብ ሉዓላዊነትም እምነቱ ጽኑ በመሆኑ የቅኝ ገዢ ባዕዳንን ጥላቻ አትርፏል። ግንባሩን ግን መቼም አላጠፈም። ህዝብ ፍርድ ሰጪ ሲሆን ሐሰታቸው በሞላ ይጋለጣል። አይቀሬው ሂሳብ ማወራረድ ሲመጣም ህዝብ ከሶ ፍትህንና ፍርድን መጠየቁ የማይቀር ነው። አገር ወዳድ በመሆኑ ኢህአፓ ላይ ጥርሳቸውን ነክሰው ትላንትም ዛሬም የሚዘምቱት ኢትዮጵያን የጠሉና የሚጠሉት ናቸው። ኦነግ ከነግሳንግሱ ካሶሳ ፍጅት በፊትና በኋላም የተቋቋመውና ያጋለጠው በመሆኑ መሪዎቹ አይወዱትም። ከወያኔና ሻቢያ ጋር አብረው ሊያጠፉት ሲማስኑ ከርመዋል። በአማራ ትግራይ ተጨቆነ ተመዘበረ ብሎ ወያኔ የቀረደደውን ሁሉ ስለተቃወምነው ተቃውሞናል። በሻቢያና አረቦች ተደግፎ ሞክቶናል። ጓዶቻችንን ገድሏል አጥፍቷል። በጥቃቱ ሁሉ ሻቢያ እጁ እንዳለበት ማንም አለ ሊለን አይችልም። በኢትዮጵያ አንድነት ጉዳይ ኢህአፓ ከማንም ጋር ለቅንጣትም ተደራድሮ አያውቅም። ይህን አቋም አጥብቆ እስከያዘ ድረስ ደግሞ ጠላቶቹ ብዙ ናቸው። ዘመቻቸው ይቀጥላል። ዘመቻውንም ያስቀጥላሉ ቅጥረኞችና ባንዳ አንጃዎችን አስተማርተው። ታዲያ ማን ሊበገር ማንስ ሊፈራቸው? ለቅንጣት ዝንፍም አይቃጣን። ቁማር የተበሉት ጸረ ህዝቦች ናቸው። ቢገድሉ ቢጨፈጭፉ ሊደላደሉ አልቻሉም። ኮሎኔሉ ማንነቱና ይዘቱ እየተጋለጠ ሲመጣ ወዳጆቹ ነን ሲሉ የቆዩት ከርሳሞች ሳይቀር ፍርጠጣውን ጀምረዋል። ይቀጥላልም። ዴሞክራሲ በሌለበት መደላደልና ሰላም ዘበት ነው። ህዝብ ካበረ ደግሞ ዙፋኑም ይረዳል። ለዚህም ነው አንድነትን ማጠንከር ተገቢ አስፈላጊ ሆኖ የሚገኘው። ህዝብ ካበረ እንኳን ሰይጣን የሰፈረበትን ኮሎኔል ቀርቶ ስዩም እግዚአብሔር ነኝ ሲሉ የነበሩትን ንጉሥም አቸንፏል። ታሪክን እንድገም። በዘረኞች ላይ አብዮት ይፈንዳባቸው። ድል ለኢትዮጵያ ህዝብ። አገር አድን ትግል ኢትዮጵያዊነት ያቸንፋል።
Thank you. የወደቀን አንሳ የሞተን አጥርሳ ሰማቱን የማይረሳ የወደቁትን የሚያነሳ ትውልድ የምታፈራ ሀገር ምንኛ የታደለች ነች። ኢትዮጵያ ሀገራችንስ ይህ እድል አለኝ ብላ ትጽናናለች ወይስ እድሉ እንዲኖራት ትመኛለች? ሰማታቱ ተረስተው አርብኞቿ ተዋርደው ታስረው በአደባባይ ተሰቅለው በተዘመዶቻቸው ተበታትነው መቅረታቸው ነው ወይስ አይ ይሁሉ አልተፈጸመም ብላ በርግጠኝነት ልትነው ትችላለች? እንደ ድመት የራሷን ልጆች ትበላለች ወይስ ልጆቿን ከአጥፊዎች ታድናለች? የሞተላት ጾማትሮ የገደላት የገዳት ተንቀባሮ ያመናት ያፈቀራት አንገቱን ቀብሮ ሌባ ቀጣፊው ሀብቷን ዘርፎ የሚኮበልልባት ሀገር ነች ወይስ አይደለችም? ለነኝና ለተመሳሳይ ጥያቄዎች ትክክለኛው መልስ ልትሰጥ የምትችል ራሷ ሀገራችን ነች። የሰው ሞኝ አንድ እንጨት ያስራል እንደሚባለው ተረት ሀገሪቱ ግዑዝ ስለሆነች እርሷ ልትጠየቅ አይገባትም ሊባል ይችላል ይሆናል። በሌላ በኩል ደግሞ የልጆቿን ደህንነት ባለመጠበቋ ግን ባላፊነት ከመጠየቅ አታመልጥም የሚሉ ዜጎቿ ቁጥር ቀላል አይደለም። እንዲያውም ከዚህ አልፈው ተርፈው ሀገራችን በድላናለች ብለው በፍርድ ቤት ለመክሰስ የሚያስቡ እንዳሉ ተደጋግሞ ይሰማል። በዚህ ፋይል ተከፍቶባት ብትከሰስ ጠበቃ የሚቆምላት ማን ይሆናል? ጉዳዩ የህሊና ጥያቄ ጭምር በመሆኑ ሁሉም ዜጎቿ ሊያስቡበት ይገባል። ትላንት የወደቀውን የሚያነሳ ስማታቱንም የማይረሳ ትውልድ የነገን ጀግና ለማፍራት አይቸገርም። የትላንት ጀግኖችን ያከበረ መጪ ጀግኖችን ለማጥቀል ተስፋው ሰፊ ነው። ጀግና የተተካ መሄድ ለሀገር ነጻነት ዋስትና ይሆናል። ይህ ከሆነ ምድሪቱም የአናብስት ሀገር የሚል ስምን ታተርፋለች። በጠራት አትደፈርም። ለማንም የስልጣን ጥመኛም አትገዛም። ያ ከሆነ ደግሞ የህዝብ ዴሞክራሲያዊ ጥያቄ በዘለቄታ መልኩ ሊመለስ የሚችልበት እድል ሰፊ ይሆናል። የዴሞክራሲ ስርዓት ለመመስረት የሚቻለው ግን ሁሉም ዜጎች በአንድነት መንፈስ ሀገራዊ እሴትን አንግበው ቆርጠው ሲነሱ ብቻ ይሆናል። ይህ ቁርጠኝነት ካለ የታሰበውን ዓላማ ለመምታት የሚገጥመውን ተግዳሮት ሁሉ በቀላሉ ተቋቁሞ በህብረት ማስወገድ ይቻላል። የሀገርን ችግር በዘላቂ መልኩ ማስወገድ የሚቻለው ደግሞ ራዕይ ያላቸው ህዝብ ያፈራቸው ሀገር ወዳድ ሰዎች ወደ ፖለቲካው ምህዳር ሲመጡ ይሆናል። የሀገሪቱ ፖለቲካ ምህዳር ትርጉም የሚኖረው ሀገራዊ እሴትን ከዘውግ አመለካከት ጋር ሚዛናዊ በሆነ ዴሞክራሲያዊ ሂደት ማስተናገድ ሲቻል ነው። ሁለቱን አቻችሎና አስታርቆ መጓዝ አስፈላጊ ብቻ ሳይሆን አስተማማኝና ዘላቂ መፍትሄን ለማረጋገጥም ጭምር ነው። ሀገራዊና ዘውጋዊ ፖለቲካን በሚዛን አስገብቶ ማስተናገድና አቻችሎ የመሄዱ አሳቤ ለነገ የሚተላለፍ ጉዳይ አይደለም። ምክንያቱም ኢትዮጵያ ጉራማይሌ ዜጎች የሚኖሩባት ሀገር በመሆኗ ነው። ጉራማይሌነት ደግሞ የአብሮነት ህልውና መገለጫ በመሆኑ አብሮነትና ህልውና ተነጣጥለው ሊታዩና ሊስተናገዱ አይገባም የሚለው አባባል የብዙሃን ዜጎች እምነት በመሆኑ ነው። ብዙሃንነት ለአብሮነት ጥንካሬ እንጂ ድክመትን፣ ውህደትን እንጂ መለያየትን ያስከትላል ተብሎ በብዙዎች ዘንድ አይታመንም። ለዚህ አባባል እንደ ህያው ማስረጃ የሚጠቀሰው የህንድ ስርዓተ መንግስት ፌዴራላዊ አወቃቀርና አስተዳደር እንደሆነ በብዙ የፖለቲካ ሊቃን ይታመናል። የተለያዩ ጎሳዎችን፣ እምነቶችን፣ ቋንቋዎችን፣ ባህሎችንና ታሪኮችን የተላበሱት የህንድ ዜጎች በአንድ ታላቅ መልካ ምድር ላይ በስምምነት መኖራቸው ነው። ብዙ ቁጥር ያለው ህዝብ የባለ ሰፊ ሀብትና ታላቅ ሀገርን አካቶ መገኘት ቢያንስ ሶስት ጥቅሞች ይኖረዋል። አንደኛ፣ ከውጪ ጥቃትና ጸጥታ ሁከት አቋያ እንዲሁም በቀላሉ ሊደፍረው አይችልም። ሀገራዊ ህልውናውንም ሆነ ሉዓላዊነቱን ሊፈታተነው ሊዳፈረው የሚችል ኃይል እንብዛም ይሆናል። ይልቁንም ለአካባቢው ደህንነትና መረጋጋት የራሱን ድርሻና አስተዋጽኦ ይኖራል። በሌሎች ሳይደፈር እርሱም ሌሎችን ሳይደፍር ግን ደግሞ ተፈርቶ ተከብሮ በሰላም የመኖር ቁመና ይኖራል። ሁለተኛ በመቃኔ ሀብት ደረጃ ቢሆን ሰፊ የተፈጠረ ሀብት ማጥናት የርሻ ሰብል የኢንዱስትሪ አቅርቦት የማፍራት አቅሙ የተነከረ ነው። ከውጪ ለሚገባ ተፈላጊ ቃለ ማስተናገድ የሚችል ሰፊ ገበያ ስለሆነ አካባቢና ቀጠናዊ ማዕከል ይሆናል። ከውጪና ለውጭ ንግዶች መገባበያ ማዕከልነቱ ትልቅ ነው። የባህል የተመረጠ የማህበራዊና የመረጃ ልውውጥ የሚከናወንባቸው ተግባራት በቀላሉ አይገመቱም። የኢኮኖሚ ኃይል ሞተር ሆኖ አንቀሳቃሽ ጉልበቱ ጥንካሬው ብርቱ ይሆናል። ሶስተኛ ሰፊ የህዝብ ቁጥርና ግዙፍ የመሬት ስፋት ያለው ሀገር በአለም አቀፍና በአካባቢ ደረጃ የሚጫወተው የፖለቲካና የዲፕሎማሲ ሚና ተጽዕኖ ፈጣሪ ኃይል ያድርገው ይችላል። የሚጫወተው ሚና መስህብ መሆን ከቻለ ተፈላጊነቱ አስደማሚ ይሆናል። በተለይም ደግሞ የተፈጠረው አቀማመጡ ስትራቴጂያዊ ከሆነ በተጠቃሚነቱ የዓለም አቀፍ ማዕከል የመሆን እድሉ ሰፊ ነው። ሰላም ለማስከበር የበኩሉን አዎንታዊ ሚና ሊጫወት ይችላል። በተቃራኒው ደግሞ በራሱ ላይ የሰላም ማጣት ትንኮሳ ከተደረገበት ሰላምን ላለማጣት ለጦርነት ተዘጋጅ የሚለውን አስተምሮ አይዘነጋም። ኢትዮጵያ ሀገራችን ሶስቱን መስፈርቶች የምታሟላ መሆኗን አንጠራጠርም። በመሆኑም የዜጎቿን መብትና ነጻነት አክብራ አንድነቷንና ሉዓላዊነቷን ጠብቃ በብልጽግና ጎዳና ለመጓዝ በስተቀር ሌላ አማራጭ ሆነ አቋራጭ የላትም። ዜጎቿም ይህንን መሰረታዊ ሀቅ እምነት መቀበል አለባቸው። ታላቋን ሀገራቸውን በታናናሽ ክልሎች ሸንሽነው እንደ ቅርጫት ጋር ከሚወዳጅቋት ይልቅ በእምነቷ አንከብከቦ በመያዝ የምታበረከትላቸውን የጋራ ሀብት በጋራ ከመጠቀም የተሻለ ሌላ ምርጫ ሊኖራቸው የማይችሉ መሆናቸውን ተረድተው ለዘላቂ መፍትሄ መረባረብ አለባቸው። የ21ኛው ክፍለ ዘመን ክስተት የሚያመለክተው ይህንኑ ነው። ይህች ሀገር ልዕልናዋን ለማስከበር ልማቷንም ለማስቀጠል የዜጎቿን ኑሮ ለማሻሻል የወደፊት ብሩህ ተስፋዋን እውን ለማድረግ በዓለም አቀፍ ደረጃ የሚገባትን ቦታ ለመያዝ የምትችለው በታላቅነቷ ተከብራ ተፈርታ መኖር ስትችል ነው። ለዚህ አብነቱ ደግሞ በዲሞክራሲ ስርዓት የተገነባ ህዝባዊ መንግስት ስትመሰርት ብቻ ይሆናል። ዲሞክራሲያዊ ስርዓት መንግስት በአንድ ቀን ጀምበር እውን ሊሆን አይችልም። መሰረቱ ከተጣለ ግን ያንን ስርዓተ መንግስት ማግኘት እሙን ነው። ወቅታዊ የሀገራችን ሁኔታ ዲሞክራሲያዊ ስርዓት እንዲመጣ ህዝባዊ እንቅስቃሴ በመፋፋም ላይ መገኘቱን ያመለክታል። እንቅስቃሴው አዎንታዊ ድጋፍ ያልተለየው ቢሆንም የህዝብ ሙሉ ተሳትፎ እንዲያገኝ ማረጋገጫ የሚታይበት አይደለም። ዳሮኑ በመደገፍና በንቁ ተሳታፊነት መካከል ልዩነት መኖሩ መገንዘብ ያስፈልጋል። ይህንን ተገንዝቦ ለህዝባዊ ተሳትፎ ተገቢውን አጽንኦት መስጠት አግባብነት አለው። ያለ ህዝብ ሙሉ ተሳትፎ የታሰበው ስርዓተ ዲሞክራሲ ሊሰፍን ከቶ አይችልም። ይህ ለማለት በቂ ማስረጃዎች አሉ። ሁለት ተመሳሳይ መልካም እድሎች ህዝብን አምልጠው ቀርተዋል። እነርሱም አንደኛው የካቲት 1966 ዓመተ ምህረት አብዮት ሲሆን ሁለተኛው ደግሞ የግንቦት 1983 ዓመተ ምህረት ናቸው። ሁለቱም በህዝባዊ አመጽ የተገኙ መሆናቸው ባይካድም ህዝብ በቂ ዝግጅትና ድርጅት ሳይኖረው ቀርቶ እድሉ በጸረ ህዝብ ኃይሎች ተነጠቀ። ከሞኝ በራፍ ብልጦች ወፈራቸውን ቆረጡበት። ወፈሩን መቁረጣቸው ብቻ ሳይሆን ህዝብንም ጭምር ቆርጠው ሀገርንም ቆራረጡበት። የታገለለትን ዲሞክራሲ አንድነቱን ሳይሆን የሚጠላውን የሚቃወመውን የቋንቋ የዘር ልዩነት አመጡበት። ጥላቻና ፍጅትን ክፍፍልን መለያየትን አሰፈኑበት። ህዝብ ግን አመጾ በመነሳት የሚፈልገውን የሚጠቅመውን መረጠ። ለአንድነቱም ቆርጦ ተነሳ። በአመጽ የተደገፈ ሰላማዊ ሽግግር ማድረግ እንደሚቻል በተግባር አረጋገጠ። ህዝባችን የተገኘውን ሰላማዊ ሽግግር ለውጥ ሳይደናቀፍ ግቡን እንዲመታ ይፈልጋል። ለዚህም የለውጥ ደጋፊ ብቻ ሳይሆን በሂደቱ ንቁ ተሳታፊ እንዲሆን አጥብቆም ይፈልጋል። ለውጡን እንዳይነጠቅ ተፈነካክሎ እንዳይቀር ለመከላከል የሚያስችለውን ቁመና ማግኘትም ይፈልጋል። ምክንያቱም መብቱ ስለሆነ ነው። መብትን ማስከበር ደግሞ ተፈጥሯዊ ነው። መብት አስከባሪና ጀግና የሌላት ሀገር እንዳትባል ህብረተሰቡ በያለበት የራሱን የነጻነት አርበኛ ማውጣት እንጂ ያለፉትን መስዋዕታዊ ጀግኖችን እየረሳ አዲስ አርበኛ ሊያበቅል አይችልም። ጨለማን ከመርገም ሻማ ያበሩ ጽልመትን መክፈፍ ባያሌው ይጠቅማል። ላለፈው ተስካር ሙሾ መደርደር ለመጻዩ ሰርግ ድግስ አበርክቶ አያመጣም። ይህ ስለተባለ ግን ያለፉትን ሰማዕታት መርሳት ማለት አይደለም። የሰማዕታቱን ገድልና መስዋዕትነት ለፖለቲካ ስልጣን መቆናጠጫ ሆነ ለተለያዩ ዓላማዎች መምቻ ለመጠቀም መሞከር ሀገራዊ ታሪካዊ ወንጀል ነው። ይህንን ክስተት ዛሬ የመደመርን ጥሪ ምላሽ በመስጠት ላይ በሚቀለበለቡ ቡድኖች ሲንጸባረቅ እየታዘብን እንገኛለን። ለአላፊ ጠፊ ብቻ ሳይሆን ከታሪክ ዝቅተኛ ወለል በታች የሚከተና በተተኪው ትውልድ ዘንድ እንደ አሳፋሪ ምሳሌ ተቆጥሮ ሲጠቀስ የሚኖር ነው። የወደቀን አንሳ የሞተን አትርሳ ሲባል የራስንም አኩሪ ታሪክና አስደማሚ ገድል ጭምር አክብረህ እያስከበርክ ቆይ ማለትም ጭምር ነው። ገናና ታሪኩን በደም በመስዋዕትነት የጻፈው ያ ትውልድ በጊዜያዊ የፖለቲካና የመጣኔ ጥቅማ ጥቅም ሊበረዝ አይችልም። የሀገሩና የህዝብን ሁለንተናዊ ጥቅም ከማስቀደም የተለየ ፍላጎት አልነበረውም። ለሀገሩና ለህዝብ የነበረው ፍቅር በመስዋዕትነት አስመስክሯል። ኢትዮጵያ ሀገሩና ህዝቧ ጉራማይሌ መሆናቸውን አምኖ ቢቀበልም ጉራማይሌነታቸው ሀብታቸውና ጥንካሬያቸው እንጂ ለመከፋፈላቸውና ለመለያየታቸው ምክንያት አይሆንም ሲል አምሮ ታግሏል። ይህም ውድ ዋጋ አስከፍሎታል። ኢትዮጵያዊነት አልፋ ኦሜጋው ነበር። አሁንም ይህንን እምነት አንግቦ ቀጥሏል። በእምነታቸው እስከ መጨረሻው ጸንተው የሚቆዩ ብፁዓን ናቸውና ያንን የድል አክሊል ለአላፊ ጠፊ ጉዳይ አይለውጡትም። ምክንያታዊ ነጥቦችን እያነሱ መቃወም የበሳል ፖለቲካ ነጸብራቅ እንጂ የአክራሪነትና የጽንፈኝነት ባህሪ ተደርጎ ሊተረጎም አይገባውም። ይህ ካልሆነ ማንም ቡድን ጨቋኝ ስርዓትን እንዳይቃወም የሚያደርግ አሸማቃቂ ፕሮፓጋንዳ ከመሆን አያልፍም። የቅስም ሰባሪ ፕሮፓጋንዳ ሰለባ ለማድረግ የሚደረገው ጥረት የሚጠቅመው ለወገበል ሽምድ ማዳዎች እንጂ ማንነታቸውን በማራራት ትግል ላስመሰከሩና የተመክሮ ጸጋን ለተላበሱ ኢትዮጵያውያን ኃይል አይሰራም። ድምጻቸው ለታፈነባቸው ድምጽ ጥቃት ለሚደርስባቸው አለኝታ ለሟቾች ቤተሰቦች አጽናኝና አበረታች ጉዳት ለደረሰባቸው ወገኖች ፈጥኖ ደራሽ መሆናችንን በግብር እየገለጽን ያለውን አገዛዝ በጀርባ ሆኖ የሚያሽከረክረውን የወያኔ ዘረኛ ስርዓት ተመንግሎ እስኪፈርስ ድረስ ትግሉን መቀጠል ይመረጣል። አምባገነንን አገዛዝ አሽቀንጥሮ ለመጣል ደግሞ ሌላ አማራጭና አቋራጭ አይኖርም። የህዝብን መብቶች እየረገጡ የሚገዙ አምባገነኖች የሚመኙትን ሰላም ያገኙ አይችሉም አይገባቸውም። የህሊና እረፍት ሳያገኙ እንዲሁ በስጋትና በጭንቀት ውስጥ ሆነው እንደባነኑ ይጠፋታል። እስከሚጠፉ ድረስ ግን የፖለቲካ ስልጣን የኢኮኖሚ ሀብትና በጠቅላላው የሀገሪቱን ሁለንተናዊ ህይወት በሙሉ ተቆጣጥረው ይቆያሉ። በመጨረሻ ግን በህዝብ አመጽ ሁሉንም ተነጥቀው ታሪክ ወደ ጣለባቸው አዘቅት ይወርዳሉ። የኢትዮጵያ ህዝብ አንድነት አዲስ ምዕራፍ ከፈተ። ህዝባችንም የፖለቲካ ብስለቱን ጥበቡን በተግባር አስመሰከረ። ሰላማዊ ለውጡን በሰለጠነ መንገድ አስተናገደ። ዘውጋዊ ፖለቲካን ወደ ሀገራዊ ራዕይ ለወጠው። ለሀገራችን ወጣት ትውልድ ምስጋና ይግባው። የነገዋን ሀገሩን ተረካቢው እርሱ ራሱ መሆኑ ማንም ሊጠራጠር አይችልም። ለመጪው ብሩህ ተስፋ ብርቱ ዝግጅት ማድረግ እንዳለበት ጠንቅቆ ያውቃል። ሀገሪቱ ሰፊና ሀብታም፣ ህዝቧ ታላቅ ታታሪ፣ ምድሯ ባለጠጋ፣ ታሪኳ ረጅምና ገናና እንደሆነ ጠንቅቆ ተረድቷል። ማንም ከፋፋይ ሊያታልለው አይችልም። ኢትዮጵያ ለዘላለም በአንድነቷ መኖሯን ትቀጥልበታለች ታቀበታለችም ኢትዮጵያ ለዘላለም ትኖር።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ የ41 አመት መራራና ረጅም ትግስትን ጠይቋል። አያሌ ፈተናዎችን ተቋቁሞና አልፎ ዛሬም ህልውናውን ጠብቆ በትግሉ ሜዳ ላይ መገኘቱ በቀድሚያ የአባላቱ ታሪክን ገርተውና ጽፈዋት ያለፉትም ሆነ በህይወት ያሉትን ጽናትና ቆራጥነት የሚመለከት ነው። ኢህአፓን ለመመስረትና መስረቱም ለማታገል በተደረገው ትግል በታሪክ አጋጣሚ ዋና ተካፋይ ሆኜ በመቆየቴ የሚሰማኝ ደስታና ክብርም ወደር የለውም። ሐቁ ይህ ድርጅት ከቶም ባልተመሰረተ የሚሉት ጠላቶች እንደነበሩትና እንዳሉት ሁሉ በአብዛኛው ከስርዓቶቹ ጋር የተያያዙ ቤዛችን ነው፣ የወኔያችን መከሰቻ ነው፣ ያገር አለኝታችን ነው፣ ድርጅታችን ነው የሚሉ ደግሞ ብዙዎች ናቸው። ስለተማሪው እንቅስቃሴም ሊተቹ የተነሱ ብዙዎች በእንቅስቃሴው ያልተፋተፉና ውስጡንም የማያውቁ መሆናቸውን የታዘብነው ነው። መሬት ላራሹ ብለው ታላቆቻችን በተሰለፉ ቀጣይ አመት ወደ ዩኒቨርሲቲ የገባነው ሁሉ እነ ኃይሉ ገሞራውን ብርሃነ መስቀልን ወዘተ ማንደቃችን የግድ ነበር። የተማሪውን ከፍቅካቴ ወደ ግራ ያዘነበለው የነበረው አማራጭ ስርነቀል ለውጥ የሚል ሆኖ በመገኘቱ የንጉሱ የአፓርታይድና የቀኝ ገዢዎች ደጋፊ አሜሪካን ተቃርነው የቆሙት የሶሻሊስት አገሮች በመሆናቸው ነበር። ባለም አቀፍ ደረጃም የነጻነት እንቅስቃሴዎች በአብዛኛው ግራ ክንፎች ከቪየትናም እስከ ደቡብ አሜሪካና አፍሪካም ይካሄዱ ነበር። ማለትም የፋኖ ተሰማራ የነቼና ሆቺሚን ጊዜ ነበር።
በሀገር ውስጥም ደግሞ ጸረባንዳ የነበሩት እነ ደጃዝ ማይታከልና ሌሎችም ባለው አገዛዝ የተበደሉ አርበኞች ምሳሌዎች ነበሩ። ካርል ማርክስ ሲጽፍ ናፖሊዮን የጨው ግብር ሲያውጅ ጣሙን አጣ እንዳለው ሁሉ ንጉሱም እነ መንግስቱ ነዋይን ሲሰቅሉ ክብራቸውን ገፈው ጣሉ ማለት ይቻላል። ባጭሩ ወደ ግራ ፖለቲካ መስመርና ወደ ሶሻሊዝም ማዘንበላችን የሚጠበቅ ነበር። በዩኒቨርሲቲውም ያቋቋምነውን ሁሉን አቀፍ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርና ብሔራዊ ማህበር ለመቃወም በዩኒቨርሲቲው ፈረንጅ አስተማሪዎችና አስተዳደር ስር የተቋቋሙት የድሮውን መላሽ ሬስቶረርስ ደግሞ ብዙሃኑን ተማሪ አሳምነው የበላይነትን ሊያገኙ አልቻሉም። ሁሉን አቀፍ ማህበር በመቋቋሙ ግን የተማሪው ትግል በተቀናባበረ መልክ ሊካሄድም ቻለ። ስርዓቱ ለለውጥ ክፍት ባለመሆኑና አፋኝና ኋላቀርም ስለነበር ከአመት አመት ተማሪው ሲሰለፍና ሲጠቃ ይበልጥ እያመረረና እየከረረ መጣ። ተማሪዎች ከመደብደብ ሌላ ባስለቃሽ ጋዝ ከመጠቃት ሌላ መገደልም ጀመሩ። በግጥሙም ሆነ በተግባር የቆራጥነት ምሳሌ የነበረን ኃይሉ ገብረ ዮሐንስ ገሞራው ነጋ ጠባ እየተያዘ አሰቃቂ ፍየል ተፈጽሞበታል። ዝርዝር ታሪኩን ኢሃፓ ታሪኩን ሲጽፍ ያቀርበዋል በሚል ልተውና ወደ ፓርቲ ምስረታው ሂደት ላምራ። የተማሪው እንቅስቃሴ ሚናው የፓርቲ ሊሆን አለመቻሉን ሁኔታው ሲገልጽ ድርጅት ማቋቋም አለብን የሚለው እምነት እየጠነከረ በመምጣቱ ይህን ለማድረግ መዘጋጀት አለብን የሚል ስሜት አየለ። ወለልኝ መኮንን ለአዋጅ አዋጅ ብሎ ከጻፈ በኋላ አጼውን ባልተለመደ ደረጃ የሚያጋልጥ ወረቀት ለማውጣት እኔ ብንያም አዳነና ዛሬ በአዲስ አበባ ያለው አገ ኢ በምንያም ቤትና በእኔም ቤት ተገናኝተን እንኳን ለ77ኛው የደም ልደቶ አደረሶት የሚልና ንጉሱን በጠነከረ ደረጃ የሚያጋልጥ ወረቀት ጽፈን ተበተነ። የሶስታችን ግንኙነት በዚሁ ተጠናከረና ብንያምና እኔ ጓደኞች ነበር። በውይይት መካከል ድርጅት ማቋቋም እንዴት የሚለው ተነስቶ ድርጅት የሚመራው የታጠቀ ኃይል መኖሩም አስፈላጊነቱ ታምኖበት ስርዓቱን በሰላም መቀየር የሚል ሐሳብ ከቶም አልነበረምና አይቻልም ነበርና ወደ ውጭ ሀገር ሄዶ በውጭ ካሉት አጋሮች ጋር ተገናኝቶ ድርጅት መስርቶ ወታደራዊ ስልጠና ወስዶ ወደ ትግሉ ሜዳ መመለስ የሚል ሐሳብ ቀረበ። ከዚህ ተያይዞ ነው እንግዲህ ትግሉን ለማስተዋወቅ ሊረዳ ስለሚችል አውሮፕላን መጥለፍ የሚለው ሐሳብ መጥቶ ሌሎችንም መመልመል ያስፈልጋል በሚል ትምህርት የተጀመረው። የምናምናቸውንና እነሱም የሚያምኗቸውን ጓዶች ቀርበን ስለ እቅዱ ስናካፍላቸው ብዙዎቹ እሺ ሲሉን አይ አይሆንልንም ያሉንም ነበሩ። ግን የሚያጋልጡን ከቶም አልነበሩም አላጋለጡንም። ለጥቆ ያለው ትረካ በዚህና ዛሬ የሚቀርብ አይደለም። ለማንኛውም ጠረፋው ተፋክቶ ሱዳን ደርሰን በሱዳን ስንታሰርና የነበረው ሁኔታ ራሱን የቻለ ታሪክ ነው። ከዚህ ቦታ መጥተው የጠየቁን አንድ ስደተኛ ኢትዮጵያዊና ኪዳኒ የሚባል የጀብሃ አባል በራሱ ድርጅት የተገደለ ብቻ ነበሩ። ታሪክ ለማሳጠር እኛ ከሱዳን አንወጣም ስንል ሱዳን ደግሞ ከንጉሱ በኩል ተጽዕኖ ስለነበረበት ውጡ የሚል አምጥቶ ጭቅጭቅ ተጀመረ። ምስራቅ ጀርመን ሂዱ አሉን፣ እምቢ አልን። ሶቪየት ህብረት ሂዱ፣ ቻይና ሂዱ አሉን፣ አይሆንም አልናቸው። መቆየት የምንፈልገው ሱዳን መሆኑን ገለጽንላቸው። የወቅቱ ባለስልጣኖች ከጊዜ በኋላ ኒሜሪ የሚገድላቸው ተመላልሰው ቢያናግሩንም እሺ ብለን ወደ ምስራቅ አውሮፓ ወይ ወደ ቻይና አልሄድንም። በካርቱም ይደረግ ለነበር የአፍሪካ ስብሰባ ጃንሆይ አልገኝም ስላሉ ሱዳን እኛን መመለሱን ስላልፈቀደ በጸጥታ ሰራተኞቹ አጅቦ ወደ ካይሮ ሰዶን፣ ከዚያም የግብጽ የጸጥታ ሰራተኞች ተረክበውን ልንሄድ ወዳልፈለግንበት አልጄሪያ አደረሱን። ይህም ጊዜውን የሚጠብቅ ሌላ ዝርዝር ታሪክ አለው። ይህን ማንሳት የተገደድኩት አወቅን ብለው መጽሐፍ የጻፉ ድርጅቱን የምዕራብ ጀርመንና አልጄሪያ የኤርትራው ሳቤ ወይም ሌላ አቋቋመው የሚሉት ጭራሽ ሐሰት መሆኑንም ለመግለጽ ነው። ድርጅቱ የተመሰረተው ለውጥ እናመጣለን ባሉ ወጣት ኢትዮጵያውያን ነው። ከኤርትራም ሆኑ ሌሎች ግንባሮች በቅጡ ግንኙነት ለማድረግ የተሞከረው ድርጅቱ ከተመሰረተም በኋላ ነው። ስለዚህም ድርጅቱ በሻዕቢያም ሆነ በሌላ ተመሰረተ የሚባለው ጭራሽ ሐሰት ነው። የኤርትራ ግንባሮችን በተመለከተ የነበረው ሁኔታና ተመክሮ ታሪክ እስከሚዘግበው ጊዜውን ጠባቂ ነው። ያም ሆነ ይህ ግን ዞረን አልጄሪያ ገብተን ብዙ መከራ ብናይም የድርጅቱን ምስረታ ግዳጅ በመቀጠል አገር ቤት ካሉን ከእስር ከተፈቱ ጓዶች ጋር ጸጋይ ደብተራው፣ ዋለልኝ፣ ጸሎተ ሕዝቅያስ ወዘተ ጋር ግንኙነት በመቀጠል ጥረቱ ተጧጧፈ። በአሜሪካ መስፍን ሀብቱ የዚሁ የምስረታ ምልመላ ጥረት ዋና አካያጅ ሆኖ ሳለና አልጄሪያም ድረስ መጥቶ በሰፊው ከተወያየም በኋላ ራሱን ገደለ በመባሉ ጥረታችን እንቅፋት አጋጠመው። ሆኖም የሚቋረጥ አልነበረምና ቀጠለ። ቆይተው ሜይሶን የሚሆኑትንም ለማግባባት ተጥሮ ሟቹ ኃይሌ ፊዳም ወደ አልጀርስ መጥቶ ሁሉ ውይይት ተካሂዶ ነበር። ስምምነት ግን መድረስ አልተቻለም። ደርግም አድብቶ ተለጣፊ ያላቸውንም ፈጅቷል። ድርጅታችን ሜይሶን ከሆኑት ጋርም የቆየ የፖለቲካ አቋም ልዩነት ቢኖረውም ኃይሌ ፊዳ አልጄሪያ መጥቶ ብንወያይም ልንፈታው ያልቻልነው ልዩነት በአዲስ አበባ ተስፋዬ ደበሳይ ድርጅታችንን ወክሎ ኃይሌ ፊዳም ድርጅቱን ወክሎ ውይይቶች ተካሂደው ሜይሶን ሂሳዊ ድጋፍ የሚለውን ድርጅታችን ባለመቀበሉ መስማማት አልተቻለም። ሆኖም ግን ሁለታችንም በያዝነው ልንቀጥል ግን ላንጎዳዳ ተብሎ የነበረውን አፍርሰው ለቀጣዩ ሽብር መንገድ ከፋችና ተባባሪ ሆነዋል። የደርግ አጫፋሪዎች ዛሬ ደርግ ኃላፊነት የለውም የተዋጉት ሁለት ድርጅቶች እርስ በርሳቸው ነው የሚለውን ልብ ወለድ አረመኔው መንግስቱ ቢደጋግመውም ጸያፍ ልብ ወለድ ነው። ኢህአፓ በረጅም የትግል ታሪኩ ብዙ ውጣ ውረድ ተፈታትኖታል። ይህ ደግሞ የሚጠበቅ ነው። ትግል የፎገራ ሜዳ አይደለምና። በበኩሌ የድርጅቴን ብርታትና ጽናት የማከብረው በድሉ ብቻ ሳይሆን ቀውስና ችግር ሲመጣበት ሊወጣ በመቻሉ ነው። በድርጅቱ ታሪክ የመጀመሪያው ችግሩ ምስረታውን እውን ለማድረግ ያደረገው ትግል ነው። የወቅቱን ሁኔታ የማያውቁ ያኔ በ1964 ዓ.ም ሁሉም ለትግልና ለመደራጀት ዝግጁ የነበረ ይመስላቸዋል። ሐቁ ግን ይህ አልነበረም። ወጣቱን ከትግል ለማራቅ አሜሪካና ስርዓቱ ታግለው ብዙዎች ፓርቲ ሲባሉ ጭፈራ ይመስላቸው ነበር። ይህ ችግር የካቲት አብዮት አስወግዶ ወጣቱ በብዛት ተስተካክሎ በአገራዊው ትግል ተካፋይ ሆኖም መስዋዕትነትን ከፍሏል። ድርጅቱ ከተመሰረተና ትግሉን ማፋፋም ሲሄድ ሌላው ችግሩ ቀይ ሽብር የተባለው አረመኔ ጭፍጨፋ ነበር። ይህን ግፍ ደጋፊና አጋዥ ሆነው የመጡት የብርሃነ መስቀል አንጃዎች ደግሞ ሌላ ድርጅቱ ላይ የመጡበት አጥፊ አንበጣዎች ነበሩ። የነ ብርሃነ መስቀል ጌታቸው ማሩ አንጃ ድርጅቱን ይህ ነው በማይባል ደረጃ ቢጎዳም ድርጅቱ ይህንን ተቋቁሞ ትግሉን ለመቀጠል መቻሉ ትልቅ ድል ሆኖ ይገኛል። ቀጣይ አንጃዎችም እስከ ዛሬም ቢሆን የመጀመሪያውን ጎዳናና ጫጫታ ተከትለው ድርጅቱን ሊጎዱና ሊያጠፉ ቢጥሩም ድርጅቱ ተቋቁሟቸው ህልውናውን ጠብቆ አለ። በዚህ ሁሉ ትግል ተሳትፌ አንጃን ወያኔ እንደሚለው በማምከን ወይም እኛ እንደምንለው ከጥቅም ውጭ በማድረግ ከጓዶች ጋር ሆኜ በመሳተፌ ደስታ ይሰማኛል። አንጃነት ብተና፣ አንጃነት ክህደት ወዘተ አገዛዞች ካደረሱብን ጉዳት ያላነሰ ጥቃት አድርሰውብናል። ግን እነሱ ከሰሙ እንጂ ድርጅታችን ከቁስሉ አገግሞ አለና እንዳለ ነው። ለምንና እንዴት ስንል ደግሞ የአባላቱን ጽናትና የመስመሩን ትክክለኛነት የሚጠቁም ነው። ይህ ደግሞ የተወሰኑ መሪዎች ስራ ሳይሆን መላ አባላቱ ህዝባዊ ቃል ኪዳኑን አክብሮ መገኘቱን የሚመለከት ነው ብዬ አምናለሁ። ከወያኔ ጊዜ ወዲህ በርካታ መጽሐፍት ስለ ኢህአፓ ሳይሆን በድርጅቱ ላይ ተጽፈዋል። ለማውገዝና የሐሰት ዘመቻ ለማድረግ የነበርነውና እናውቃለን የምንለው እነዚህ ወያኔ የሚያዳንቃቸውን ስናነብ ንዴት ሳይሆን የሚመጣብን ሳቅ ነው። በግሌ ደረጃ ኤርትራዊ መሆኔ፣ ብዙ ሚሊዮን ከድርጅቱ ዘርፌ የምንደላቀቅ መሆኔ፣ ጓደን ጸጋዬ ደብተራውን ለወያኔ አትልቀቁት ብዬ መንከሬን ወዘተ ወዘተ አንዱ አውቃለሁ ባይ የደርጋረመን ይባሳተመው መጽሐፍ በአዲስ አበባ ተገኝቼ ያውም ከመይሶን ዋና ካድሬ ጋር መንግስቱ ይገደል ብዬ ማጽደቄን ሁሉ ጽፏል። ከኔ በላይ ማለትም ግለሰብ ነኝና ድርጅቱንም አገር ሸጠ አስገነጠለ ለሻቢያ አገዘ ከሶማሊያ ጎን ተሰለፈ ወዘተ በሚል አያሌ የሐሰት ክሶች ወርደውበት ዛሬ ያገሩን ታሪክ ለማወቅ የማይጠር ትውልድ ዳባሎች ይህንኑ እንደ አቡነ ዘበሰማያት ሲደግሙ ያዳመጠን ነው። አቁ ይነገር ከተባለ ግን ወያኔ ትግሌ ለመገንጠል ነው ብሎ ሲነሳ ማን ተቃወመው ታገለው? ሻቢያ ኤርትራ የኢትዮጵያ ቀኝ ግዛት ናት ሲል ማን አለያለው? ወያኔ በባዕዳን ድጋፍ ለስልጣን ሲበቃ ማን ታገለው? ማን ግን ተቆረቆለለት? ሲሶ ኢትዮጵያን የምዕራብ ሶማሊያ አካል ነው ብሎ ማን ሞቃዲሾ ፈረመና ተጠቀመ? ማንስ አሻፈረኝ አለ? ማን ኢትዮጵያን ህዝብ ለዘመናዊ ባርነት አሳልፎ ሸጠ? ማን ግን ጠላን ደገፈና አገርን ጎዳ? ማን ህዝብን ከፋፈለ? ወዘተ ወዘተ መሰረታዊ ጥያቄዎች ሲነሱ መልሱ በጣም ግልጽ ነው። ታሪክን መፋቅን ልምዳቸው የሆነ የሚሉት ነጋጠባ ማስተባበሉን ባንፈልግም በተቻለ መጠን ግን በየጊዜው ምላሽ መስጠታችን አልቀረም። በበኩላችን ብዙውን ጊዜ በዝምታ የምናልፈው ሐቁና መልስ ጠፍቶን ሳይሆን ወደ ዋናው ጠላት ላይ ብናተኩር ይበጃል በሚል ነው። ዛሬ ባለንበት ሁኔታ ደግሞ ሐቁን ማቅረቡና እገሌን እገሌ ማለቱ አይጠቅምም ብለን ዝምታን መርጠናል። በበኩሌ በትግልና በኢሃፓነት ያሳለፍኩት ረጅም ዓመታት ብዙ ምስጢሮችንም የማወቅ ዕድል ሰጥቶኛል። ድርጅቱ ይባል ይነገር ሲል ሁላችንም የምንናገረው ይሆናል። የምናውቀው ሳንናገር የማያውቁት እየተንጫጩ ታሪክን ሊበርዙ እየጣሩ ናቸው። የሚያስገምታቸው ደግሞ ድርጅቱ ይህን ሁሉ ዓመት መታገሉን እንደ ጥፋት ቆጥረው መለፈፋቸው ነው። ጸጋ ነው ያኮራናል በማለት ፈንታ ቀጥለውም በማገባቸው ገብተው መሪዎቹ ባጁ 40 ዓመት አለፋቸው ወዘተ ብለውም ይዘልፋሉ። በመጀመሪያ ደረጃ አባላት ከመረጧቸው 40 ቀርቶ ከቻሉና ብቁ ከሆኑ ከዚያም በላይ ባመራር ሊቆዩ ይችላሉ። ደምናቀው ግን ሁሉም አንጃዎች አላማቸው ጠንካራ የሚሏቸውን ያመራር አባላት በዚህም በዚያም በማጥቃት ድርጅትን ያዳክሙና ይጎዱ ይመስላቸዋል። ሐቁን ይክዳሉ እንጂ የድርጅቱ አመራር በየጊዜው ተቀይሯል። ድርጅቱ ሲመሰረት ከነበሩ ያመራር አባሎች የቀረውት እኔ ብቻ ብሆንም ቢያንስ ለ13 ዓመታት ካመራር ወጥቼ ነበር። ዛሬ ያለው የድርጅቱ አመራር የ41 ዓመቱ አይደለም። በየጊዜውም ሲለዋወጥ የመጣ ነው። አልፎ ግን የድርጅቱን አመራር ሰያሚ አባላት ሲሆኑ ሌላው ምን አገባው ብንልም አግባብ ያለው ይሆናል። ድርጅቱ ግን ሊያፈርሱት የቃጡትንም ሞት ለያፓ ብለው የጮሆትንም ምህረት አድርጎ አቋቸው እንደነበር እነሱ ግን ያዳቋናቸው ሰይጣን ገደል እንደከተታቸው የሚታወቅ ነው። በያፓነቴ በበኩሌ በጣም እኮራለሁ። የዚህ ድርጅት አባል ባልሆን ኑሮ ሕይወቴ የባከነ ይሆን ነበር ብዬም አምናለሁ። የአጼውን ስርዓት ለመጣል በተደረገው ትግል መሳተፍ የሚያኮራኛል። ብዙዎች ያንቀላፉ የግንጠላ ቀንቃኞችን በመታገል የህዝብ እኩልነት ግን ይከበር ብለንም በመቆማችን ተደሳች ነኝ። የባዕድ ወራሪዎችና በዳዮች ያኔም አሁንም መቃወሜና የድርጅቱን መስመር ማስከበሬም ተገቢ ነው ባይ ነኝ። ኢህአፓ አንዴም ቢሆን ለድርጅታዊ ጥቅም ሲል የሀገርን ጥቅም አሳልፎ ባለመስጠቱ እንኳንም ኢህአፓ ሆንኩ እላለሁ። ይህን በተመለከተ ደግሞ ብዙ የምንለው ቢኖርም ጊዜውን ይጠብቅ ብዬ የማልፈው ነኝ። ምድረ አንጃና በታኝን ከሃዲና ባንዳንም አምሬ መታገሌ የድርጅቴ ግዳጅ ነውና ዛሬም ነገም ብቅ የሚሉትን ከሃዲዎች አቅሜ እስከፈቀደ እታገላቸዋለሁ። ዋናው ጉዳይ ግን የኔ ታሪክና ማንነት በኢህአፓ ትግልና ታሪክ የሚገለጽና የሚመዘን ነው። ትግልን የማያውቁ ትግል ማለት ድሎት ይመስላቸዋል። ያባ ሁሉም ልጆች ግን መራራውን ትግል በቆራጥነት ተጋተሩትና መከራን ተቀበሉ እንጂ አልደላቸውም። ከነዚህ ቆራጥ የኢትዮጵያ ልጆች ጋር ጎን ለጎን መቆሜ ያስደስተኛል። ያፓን ያቋቋም ነው ጥቂቶች ነበር። ሆኖም ያን ለጊዜው ግዙፍ የነበረውን አገዛዝ ህዝብን አቅፈን እናቸንፈዋለን የሚል ጽኑ እምነት ነበረን። እንዳልነውም ጊዜ ቢፈጅም ቢያሰቃየንም አንኮታክቶነዋል። ሽብር ያካሄደብንም አረመኔ አገዛዝ ከህዝብ ጋር ሆነን ታግለን ጥለነዋል። ዛሬም ወያኔን እንደምንጥለው ጥርጥር የለንም። አገርና ህዝብ ድል ሲነጠቁ ተስፋ ቆርጠን እጅ አልሰጠንም። ለባለነፍት አልሰገንም። ለወያኔ ፈርመንና ተንበርክከን እንገዛ አላልንም። ድርጅታችን ሲጠቃና ሲጎዳ ታግለን አንሰራርተናል እንጂ ተስፋ ለቆረጠና ወኔ ለከዳው በታኝና እንጃ ሰለባ አልሆንም። ጀግና በመከራ ወርቅ በእሳት ይፈተናልና ከባድ ፈተናዎችን አልፈን ዛሬ ውርውር የሚሉትንም ኢምንቶችንም ንቀን ዘግተናል። ትግስቱና ጽናቱ አለን። ተመክሮ ሐቅና ያገር ፍቅርም አለን። ጠላትና ቀጥረኞቹ ሁሉ ይበታጫሉ ያራሉ እንጂ ፍንክች ንቅንቅ አንልም። አክራሪ ለሚሉንም አዎ በሀገራችን ጉዳይ አክራሪ ነን እንላቸዋለን። በበኩሌ ከ17 ዓመቴ ጀምሮ ለኢትዮጵያ ለተነሳ ትግልና ከዚያም ድርጅት ውስጥ ሆኜ መታገሬን ምንኛ እድለኛ ነኝ ያሰኘኛል። ዝርዝር ታሪክ ጊዜውን ይጠብቅ። ረጅም እድሜና ድል ለኢትዮጵያ ሕዝብና ለኢህአፓ። አድማጮቻችን፣ ከዚህ በላይ የሰማችሁት ጽሑፍ የቀረበው በኢትዮጵያ ሕዝባዊ አብዮታዊ ፓርቲ የኢህአፓ ከፍተኛ አመራር አባል በጓድ እያሱ አለማየሁ ነው።
Thank you.